ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ20 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ሐምሌ 26 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮች። አስተናጋጆቻችሁ ቆንጅ ይታየና፣
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች በተፈጠሩ ግጭቶች ስለደረሰ ጉዳት መንግስት ኃላፊነት እንዲወስድ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳሰበ።
ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል፣ ድንበር ለማስፋት የሚያደርጉትን እንቅስቃሴ ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠር።
አቶ ጥላሁን እንደሻው የመድረክ አባል የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ምክትል ሊቀመንበር ናቸው። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት።
ከፍተኛ የኬንያ የምርጫ ኮሚሽን ባለስልጣን ግድያ ጭምር ሰሞኑን በሀገሪቱ የተከሰቱ ጉዳዮች ፍርሃት የደቀኑ በመሆናቸው ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው ይገባል ሲል አምነስቲ ኢንተርናሽናል አሳሰበ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ክሪስ ማሶንዶ የኬንያ የነጻው የምርጫና የድንበሩ
ከቀዳሚው የኬንያ ዜና ይሆናል የምንነሳው። ከፍተኛ የኬንያ ምርጫ ኮሚሽን ባለስልጣን ግድያን ጨምሮ ሰሞኑን በዚያች ሀገር የተከሰቱ ጉዳዮች ፍርሃት ጋርጠዋል ሲል ከመጪው ሳምንት ምርጫ በፊት እልባት ሊደረግባቸው እንደሚገባ አምነስቲ ኢንተርናሽናል ዓለም አቀፍ የሰብአዊ መብት ተቆርቋሪው ድርጅት አስታውቋል። ኪም ሌዊስ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ክሪስ ማሶንዶ የኬንያ የነጻው የምርጫና የድንበሮች ኮሚሽን በኤሌክትሮኒክስ ማለትም በኮምፒውተር የሚሰጥ የምርጫ ድምፅ ጉዳዮች ዋና ኃላፊ ነበሩ። እንደ ጠፉ ቤተሰባቸው የአገሪቱን ፖሊስ ባሳወቀ በሶስተኛው ቀን ነው ሰቆቃ ተፈጽሞባቸው ተገለው የተገኙት። ከዚህ ሌላ ከፍተኛ የኬንያ ባለስልጣናትና ፖለቲከኞች በርካታ ዛቻዎችን በማሰማት የሕዝቡን የመናገርና መረጃ የማግኘት መብት እንደሚረግጡ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ አማሯል። አብዱላሂ ሐላኪ በምስራቅ አፍሪቃ የአምነስቲ ኢንተርናሽናል የምርመራ ቡድን አባል ናቸው።
ግድያው በእውነቱ ህዝቡን ያስደነገጠ ይመስለኛል። በተለይም ይህ ሰላማዊ ምርጫ ይሆናል ብለው የገመቱ ሰዎችን አስደንግጧል። ምክንያቱም የምርጫ ባለሥልጣኑ ልክ ምርጫው አንድ ሳምንት ሲቀረው በኮምፒውተር የሚካሄደው የድምፅ አሰጣጥ በትክክል ይሠራ እንደው ፍተሻ ማድረግ በጀመሩበት ቀን ነውና የተገደሉት። ምርጫው ሰላማዊ እንደማይሆን በሕዝቡ ዘንድ ስጋት ፈጥሯል።
ፖሊሶች በክሪስ ማሶንዶ ግድያ ሶስት ተጠርጣሪዎችን ቁጥጥር ስር እንዳዋሉ የኬንያ ጋዜጦች ዘግበዋል። የኬንያ መንግሥት ባለሥልጣናት በተለይም የአገሪቱ ማስታወቂያ ሚኒስቴር፣ የአገሪቱ መገናኛ ብዙሃን የምርጫውን ውጤት ለሕዝብ እንዳያበስሩ እያስጠነቀቁ ነው ብሏል አምነስቲ። የአምነስቲ ኢንተርናሽናል የምስራቅ አፍሪቃ ተመራማሪ አብዱላሂ ሐላኪ መገናኛ ብዙሃን ስለ ምርጫው መዘገብ ይችላሉ፣ ነገር ግን የምርጫውን አሸናፊ መናገር አይችሉም። ያ ኃላፊነት የምርጫ ኮሚሽኑ ብቻ ነው ብሎ ማለት ለሕዝብ መረጃ የመስጠት መብትን የሚረግጥ ነው ብለዋል።
ይህ በእንዲህ እንዳለ በዚሁ በሚቀጥለው ሳምንት በሚካሄደው የኬንያ ምርጫ ዋዜማ የኮሚሽኑ ከፍተኛ ባለሥልጣን መገደላቸው በጥልቅ አስደንግጦኛል አሳዝኖኛልም ሲሉ ፕሬዚደንት ኡሁሩ ኬንያታ በማኅበራዊ መገናኛ ብዙሃን ተናግረዋል። ፕሬዚደንቱ በፌስቡክና በትዊተር ባወጡት ቃል በክሪስቶፈር ሳንዶ ላይ የተፈጸመው ግድያ ምርመራው በእርጋታ እንዲካሄድ ዕድል መስጠት አለበት ሲሉ አሳስበዋል። ትናንት ማዕከላዊ ናይሮቢ ውስጥ በርካታ ተቃዋሚዎች ወደ ምርጫ ኮሚሽኑ ጽሕፈት ቤት በሰልፍ ሄደው የፍትህ ያለህ ሲሉ ጠይቀዋል።
በሌላ የኬንያ ዜና ላሙ ወረዳ ዊቱ የምትባል ቀበሌ ውስጥ ተጠርጣሪ የሶማሊያ ነውጠኛ ቡድን የአልሸባብ ተዋጊዎች 3 የሞተር ቢስክሌት ታክሲ አሽከርካሪዎችን መግደላቸው ተዘግቧል። የኬንያ ዴይሊ ኔሽን ጋዜጣ ከጥቂት ሰዓታት በፊት ባወጣው ዘገባ 3ቱ የቦዳ ቦዳ የሚባሉት የቢስክሌት ታክሲ ሹፌሮች የተገደሉት ታጣቂዎች ከኪፒኒ ወደ ማሊንዲ ይጓዝ በነበረ አውቶቡስ ላይ ከጫካ ውስጥ ሆኖ በከፈቱት የደፈጣ ጥቃት ነው። በርካታ ተሳፋሪዎች መቁሰላቸውን ነው ይህ ዜና የገለጸው።
በደቡብ ሱዳን ተፋላሚ ወገኖች ውስጥ ያሉ 9 የአመራር አባላት ባለፈው የአውሮፓውያን ዓመትና ዘንድሮም ከባድ የመብቶች ጥሰቶች ምናልባትም የጦር ወንጀል ፈጽመዋል ሲል የሰብአዊ መብቶች ተሟጋቹ ቡድን ሂዩማን ራይትስ ዋች ከሰሰ። ፕሬዚደንቱን ሳልቫኪርና የቀድሞ ምክትላቸው ሪያክ ማቻርን እንዲሁም የቀድሞ የጦር ሰራዊት ጠቅላይ አዛዥ ፖል ማሎንግን ጨምሮ 9 ሰዎች በሙሉ ማዕቀብ ሊጣልባቸው ይገባል ሲልም አሳስቧል ሂዩማን ራይትስ ዋች። የቡድኑ የአፍሪካ ክፍል ተጠሪ ጄሃን ሄንሪ በመብቶች ሙግት ድርጅታቸው ምርምር መሠረት 9 መሪዎች በመላ ሀገሪቱ በተካሄዱ የመብቶች ጥሰቶች ተግባራት ተጠያቂ መሆናቸውን ደርሰንበታል ብለዋል።
የየመን ሺያ ሁቲ አማጽያን ንብረትነቱ የተባበሩት የአረብ ኤሚሬቶች የሆነ ወታደራዊ መርከብ ኢላማ ያደረገ ጥቃት ቅዳሜ ዕለት አድርሰናል ሲሉ አስታወቁ። ኤሚሬት ከሁቲዎቹ ጋር የሚዋጋው ሳውዲ መራሽ ህብረት አባል እንደሆነች ይታወቃል። ወታደራዊ መሳሪያዎችን የጫነው መርከብ የተነሳው ከኤርትራ የአሰብ ወደብ እንደሆነ ነው ሁቲዎቹ ባለስልጣናት የተናገሩት። እንደ አውሮፓውያን አቆጣጠር በዚህ በ2017 ዓመተ ምህረት ተዋጊዎቻችን የመን ምዕራባዊ ጠረፍ አካባቢ ጥቃት ያደረሱበት 3ኛው የህብረቱ የጦር መርከብ ነው ብለዋል። የሳውዲ የዜና ማሰራጫዎች ከሳውዲ መራሹ ህብረት የወጡ መግለጫዎችን ጠቅሰው ባወጡት ዘገባ ሁቲዎቹ ጀልባ ላይ ፈንጂዎችን ጭነው ቀይ ባህሯ ሞካ ወደብ ላይ የቆሙ መርከቦች አካባቢ ኢላማ አድርገው ጥቃት አድርሰዋል ሲሉ አመልክተዋል። ሆኖም በሰው ላይ የደረሰ ጉዳት የለም፣ በንብረትም ላይ ይህ ነው የሚባል ጉዳት አልደረሰም ብለዋል። በተያያዘ ዜና የየመኑ የፕሬዚደንት አቤድ ራቡ ማንሱር ሀዲ ታማኝ ተዋጊዎች የመን ምዕራባዊ ጠረፍ አቅራቢያ ያለ ካሊድ ኢብን አልዋሊድ የሚባል ስፍራ ቁልፍ የጦር ሰፈር ያንን ዕለት ማለት ቅዳሜውኑ ተቆጣጥረዋል ሲሉ የሀገሪቱ ባለስልጣናት መግለጻቸውን አሶሺየትድ ፕሬስ ጨምሮ ያጠናቀረው ዘገባ አስገንዝበዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። ይሁን እንጂ በሴኔቱ ውሳኔ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚደንት ትራምፕ እጅግ የተዛባና በግልጽ ይህ ሕገ መንግሥታዊ ነው ሲሉ ጠርተውታል። በሴኔቱ ውሳኔ ግን ለሴኔቱ ውሳኔ ተፈጻሚነት ግን እንደሚሰሩ ቃል ገብተዋል። በመጽሔት ተጨማሪ ዘገባ አለን።
በቬኔዙዌላ የታሰሩ 2 ታዋቂ የተቃዋሚ ፓርቲ መሪዎች በአስቸኳይ እንዲፈቱ የተባበሩት መንግስታት የሰብአዊ መብቶች ኃላፊ ዘይድ ራአድ አልሁሴን ጥሪ ያቀረቡ። በቁም እስር ላይ የነበሩት 2 ሰዎች ትናንት ጠዋት በወታደሮች ተይዘው የተወሰዱት በመኖሪያ ቤቶቻቸው ላይ ትናንት ጠዋት ወታደሮች ናቸው ከመኖሪያ ቤታቸው የወሰዷቸው። ሊሳ ሽላይን ለቪኦኤ ከጂኒቫ ተከታዩን አጭር ዘገባ ልካለች። ሰሎሞን ክፍሌ ያቀርባል።
የዓለሙ ድርጅት የሰብአዊ መብቶች ኮሚሽነሩ ዘይድ ራአድ አልሁሴን በተቃዋሚ ፓርቲ መሪዎቹ በሊዮፖልዶ ሎፔዝና በአንቶኒዮ ሌትዜማ እንደገና መታሰር በጥልቅ እንዳሳሰባቸው ተናግረዋል። የቬኔዙዌላ ጠቅላይ ፍርድ ቤት ነው ከሀገር ለመኮብለል እያቀዱ ናቸው ሲል በቁም እስር እንዲቆዩ የተሰጠውን ትዕዛዝ ያነሳው። የከፍተኛ ኮሚሽነሩ ቃል አቀባይ ራቪና ሻምዳሳኒ ለቪኦኤ ሲናገሩ 2 የተቃዋሚ ፓርቲ መሪዎች ፈጽሞ መታሰር አልነበረባቸውም ብለዋል።
It is absolutely illegal under international human rights law to arrest somebody and detain them arbitrarily.
ባለም አቀፍ የሰብአዊ መብቶች ህግ መሰረት አንድን ግለሰብ በዘፈቀደ ይዞ ማሰር ሙሉ በሙሉ ህገወጥ ነው። አሁን እነዚህን በመሳሰሉ ጉዳዮች ላይ የሚሰራው የተባበሩት መንግስታት ቡድን ስለሆነ ስልጣን ያለው ጉዳዩን በሚገባ ከመረመረ በኋላ ውሳኔ ይሰጣል።
ዋና ኮሚሽነሩ ዘይድ ራአድ አልሁሴን ይህን የመሰለው ከመጠን በላይ ኃይልን የመጠቀም እርምጃ በቬኔዙዌላ አሁን ያለውን ሁኔታ ያባብሳል ብለው እንደሚሰጉ ቃል አቀባያቸው አክለው አስረድተዋል። ባሳለፍነው ሳምንት ማብቂያ ቀናት ውስጥ ብቻም አዲስ ህገ መንግስት የሚያረቃ ካል መቋቋሙን በመቃወም ሰልፍ ከወጡ መካከል በትንሹ 10 ሰዎች ተገድለዋል ብለዋል። ተቃዋሚዎች እርምጃውን ኢዲሞክራሲያዊ ሲሉ ኮንነዋል።
አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ሐምሌ 26 2009 ዓ.ም ምሽት ፕሮግራም ነው።
ኢትዮጵያዊ ሆኖ መገኘት ለዛ ኢትዮጵያዊ የምንችለውን ድጋፍ የማድረግ እንጂ ይሄን ተጠቅመን የኢትዮጵያን መንግስት የመቃወምና በዚህ የፖለቲካ ጥቅማችንን ለማስከበር የተቋቋመ ድርጅት አለ። ግን እንደ ሰው እንደ ዜጋ በዚህ ውስጥ ያሉት ኢትዮጵያውያን በቦርድ ውስጥ የሚተባበሩት በአባልነትም የተመዘገቡት የተለያየ ፖለቲካ አመለካከት አላቸው።
አቶ ታማኝ በየነ የዓለም አቀፍ ትብብር ለኢትዮጵያውያን መብት ቦርድ ሊቀመንበር ነው። በኢትዮጵያውያን በአሜሪካ ቃለም መጠይቅ ይዘናል።
አባታዊ ምክር ብቻ ነው የሰጠሁት ብለው ያሉት አሁን ግን ያ ሳይሆን እሳቸው ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩን እንደነካቸው በደንብ ያሳያል። ይሄ እንግዲህ ይሄ ስካንዳሉ እየተነከረ የቤት ያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው አቶች እየተቆሙ እንደሚሉ ነው የሚያሳየውና በጣም ጎዳቸዋል ነው ብለዋል።
ስለ ፕሬዚደንት ትራምፕና የወቅቱ የዩናይትድ ስቴትስ ፖለቲካ ነው ፕሮፌሰር ብሩክ ኃይሉ የሚናገሩት። የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። በዲሞክራሲ በተግባር ይመለሳሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት የመጽሔት ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ
በደቡብ ክልል አማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ባለፉት እሁድ ሐምሌ 16 እና ረቡዕ ሐምሌ 19 መሳሪያ የቀላቀሉ ግጭቶች መፈጠራቸውና ብዙ ጉዳት መድረሱ በወቅቱ ተዘግቧል። በግጭቶቹ ለጠፋው የ13 ሰዎች ሕይወት፣ ለቆሰለው ሰውና ለወደመው ንብረት መንግሥት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎችን በአስቸኳይ እንዲያስቆም፣ ግጭቱንም በዘላቂነት ሊያስወግድ የሚያስችል እርምጃ በአፋጣኝ እንዲወስድ ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳስቧል። ጽዮን ግርማ ተጨማሪ ይዛለች።
በተጠቀሱት ቀናት ውስጥ በዚህ አካባቢ የተነሳው ግጭት የ13 ሰው ሕይወት መጥፋቱን በሁለቱም ወገኖች በኩል ያነጋገርናቸው ነዋሪዎችና ባለስልጣናት አረጋግጠዋል። በግጭቱም ከሕይወት መጥፋት በተጨማሪ ቤቶች ተቃጥለዋል፣ ንብረት ወድመዋል፣ ነዋሪዎች ተፈናቅለዋል። በአንድ ቀበሌ የተነሳው ግጭትም እየተዛመተ መሄዱን ገልጸዋል። ግጭቱ ከተነሳና አደጋው ከደረሰ በኋላ በዚህ አካባቢ ያነጋገርናቸው ነዋሪዎች እንደሚሉት ከዚህ ቀደም በሁለቱ ድንበር ተጋሪዎች መካከል እንዲህ ያለ ግጭት ተከስቶ እንደማያውቅ ነው። በሁለቱ ክልል ባለስልጣናትም አልፎ አልፎ ካልሆነ በስተቀር በዚህ አካባቢ ይህ ነው የሚል ግጭት ተነስቶ እንደማያውቅ ገልጸውልን ነበር። ይህንኑ በተመለከተ የመድረክ አባል ድርጅት የሆነውና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በአካባቢው አጣራሁ ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውንም ወደ ነበረበት መመለስ ያለበት መንግስት ነው ብሏል። ባለፉት 26 ዓመታት የኢህአዴግ ካድሬዎች የክልሎች፣ የዞኖች፣ የወረዳዎችና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ የኃላፊነት ስሜት በጎደለው ተግባር ለዘመናት በሰላም አብረው የኖሩ ብሔር ብሔረሰቦችን እንዲጋጩ ሲያደርጉ ቆይተዋል ብሏል በመግለጫው። ሰሞኑን በኦሮሚያና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች የኮሬ ብሔረሰብ በሚኖርበት የአማሮ ወረዳና የጉጂ ኦሮሞ ብሔረሰብ በሚኖርበት የገላና አባያ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው ብለዋል። የፓርቲውን ምክትል ሊቀመንበር አቶ ጥላሁን እንደሻውን በመግለጫው ዙሪያ አነጋግሬያቸው ነበር። በግጭቱ ምክንያት ደርሷል የተባለውን አደጋና ፓርቲያቸው መረጃ አሰባስቤበታለሁ ያለውን ጉዳት ከማብራራት ይጀምራሉ።
ሐምሌ 16 አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች፣ ከ14 የሚበልጡ ቀበሌዎች አካባቢ እንዲያውም ወደ 17 እንደሚሆን በኋላ የደረሰን መረጃ ይገልጻል። እና ጠቅላላ ጦርነት እንደተነሳ ነው።
ፓርቲያችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው?
የጉዳቱ መጠን እንግዲህ ወደ 13 ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከ40 በላይ የሚሆኑ ሰዎች እንደቆሰሉም ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች፣ መንደሮች ወደ 700 የሚሆኑ ቤቶች እንደተቃጠሉ፣ በዚሁም ደግሞ የእህል ክምር ወደ 400 የሚሆን እንደተቃጠለና በጣም ወደ 30,000 ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና
የግጭቱ መነሻ ምንድን ነው የምትሉት? በእናንተ በኩል
የግጭቱ መነሻ ለእኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬና ጉጂ አካባቢ በፊት ነበረ ድንበር አለ፣ የድሮ ወረዳ ድንበር። ግን አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ የማያቋርጥ የድንበር ማካለል አለ። ይህ መንግስት ስልጣን ከያዘ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስረው ይኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደምታውቁት የኢትዮጵያ ብሔር ብሔረሰቦች ዝም በሁሉም ቦታ ተለያይቶ አይደለም የሚኖሩት። አንዳንድ አካባቢ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሔረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባትና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሬና አማሮ አካባቢ የተከሰተውም እንደዚሁ አይነት ግጭት ነው።
ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው በሰጣችሁት መግለጫ?
እኛ እንግዲህ ለመንግስት ያቀረብነው መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጪ፣ ከህዝብ ስምምነት ውጪ በጫና እየተፈጠሩ ነው ግጭቶች የሚፈጠሩት እና ድሮ የነበራቸውን ትስስር ደም ስራቸውን የበጣጠፍ አይነት ስራ ነው የሚሰራው እና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ አንተ ጉጂና አንተ ደግሞ ኮሬና አንተ ወደዚህ አንተ ወደዚህን እየተባለ በምንለይበት ወቅት የጋራ ስምምነት ውጪ እየተደረገ ግጭት ውስጥ እየተገባ ነው ያለው። ይሄ በየቦታው የሚደረጉ ግጭቶች ሁሉ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት ይህን ነገር ቆም ብሎ ማየት አለበት። እስከ መቼ ድረስ ነው እነዚህ ግጭቶች ዝም ብሎ ቀጥሎ የህዝባችን ደም እየፈሰሰ የሚቀጥለው? እና ይሄ መቆም አለበት። አብረውም ወደሆነ ክልል ሊሆኑ ይችላሉ። የግድ እኮ ብሔረሰቦች መለያየት የለባቸውም። አብረው ለረጅም ጊዜ ከኖሩ በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ተለያይተው እንዲጋጩ የማድረግ ሂደቶች፣ ከዛም ደግሞ እንደገና መሸንሸን፣ እንደገና መሸንሸን፣ ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያጠፉ ያሉት። የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን በዚህ ከ40,000 በላይ የሚሆን ከቤት ንብረቱ ተፈናቅሎ መንደር ሁሉ ወድሟል። እነዚህ አይነት ነገሮች በሚደርሱበት ወቅት ህዝብን መልሶ ማቋቋም አለበት መንግስት። ያው ግጭቱን አስታርቅ ያለው አብርጅ ያለው ብሎ በሽማግሌ እርቅ አወረድኩ ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ህዝብ በመልሶ የሚቋቋምበት እርምጃ መውሰድ ያለበት ኃላፊነት አለብን።
ህብረተሰቡም በፖለቲካ አጀንዳ ምክንያት የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል አቶ ጥላሁን እንደሻው። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ ለዘገባው ጽዮንን አመሰግናለሁ። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የማላዊ ፖሊስ በሙስና ወንጀል ተሳትፈዋል በሚል የሚጠረጥራቸው የቀድሞዋ የአገሪቱ ፕሬዚደንት ጆይስ ባንዳ እንዲያዙ የእስር ማዘዣ ቆርጧል። ላሜክ መሲና ለአሜሪካ ድምፅ ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
ይህ የአሁኑ ለቀድሞዋ የማላዊ ፕሬዚዳንት የእስር ማዘዣ የመቆረጡ ዜና የመጣው የሙስና ቅሌቱ ለመጀመሪያ ጊዜ ከተሰማ ከ4 ዓመታት በኋላ ነው። በጊዜው አንድ በማላዊ መንግስት የተቀጠረ እንግሊዛዊ የገንዘብ አያያዝ መርማሪ ድርጅት የ32 ሚሊዮን ዶላር የህዝብ ገንዘብ ላልተገዛ ቁሳቁስና ላልቀረበ አገልግሎት በተጭበረበረ መንገድ ለግል የኮንስትራክሽን ኩባንያዎች መከፈሉን አረጋግጦ ነበር። በወንጀል ስራው አቀናባሪነት የተወነጀሉትን የቀድሞ ገዢ ፓርቲ ባለስልጣን ኦስዋልድ ሉቴፖን ጨምሮ 10 ሰዎች በስርቆትና በህገወጥ መንገድ የተገኘን ገንዘብ በህጋዊ መንገድ ወደሚንቀሳቀስ ንጹህ ገንዘብነት የማዛወር ወንጀል ተጠያቂ ሲሆኑ፣ በአጠቃላይም 70 ሰዎች ከጉዳዩ ጋር በተያያዘ ለእስር መብቃታቸው ተዘግቧል። ለረጅም ጊዜ በቀጠለው ምርመራ የቀድሞዋ የአገሪቱ ፕሬዚዳንት ጆይስ ፓንዳ በወንጀሉ መሳተፋቸውን የሚያረጋግጥ አስተማማኝ መረጃ አግኝቻለሁ ያለው የማላዊ ፖሊስ የእስር ማዘዣውን የቆረጠው ለምርመራ መሆኑንም ተናግሯል። የአገሪቱ ፖሊስ ቃል አቀባይ ጄምስ ካዳዳዚራ ለአሜሪካ ድምፅ በሰጡት ቃል ፕሬዚዳንቷ ተጠያቂ ናቸው ይላሉ።
የተገኘው መረጃ የቀድሞዋ ፕሬዚደንት ስልጣንን ያለ አግባብ መጠቀምንና በሕገ ወጥ መንገድ የተገኘን ገንዘብ ወደ ሕጋዊነት ማዛወርን ጨምሮ የተለያዩ ወንጀሎች ለመፈጸማቸው ከፍ ያለ ጥርጣሬ የሚያሳድር ነው።
ቃል አቀባዩ አክለውም የማላዊ ፖሊስ የእስር ማዘዣውን አስመልክቶ ለዓለም አቀፉ የፖሊስ ድርጅት ኢንተርፖል አባል አገሮች ማሳወቁን ተናግረዋል። የሙስና ቅሌቱ ዜና ለባንዳ አስተዳደር ትልቁ ውድቀት ነበር። ይህንኑም ተከትሎ ማላዊ ታገኝ የነበረውን አብዛኛውን የውጭ እርዳታ ስታጣ፣ ባንዳም እንደ አውሮፓውያን የዘመን አቆጣጠር በ2014 ዓ.ም ዳግም ለመመረጥ የነበራቸውን ህልም አመከነው። ከዚያም 2 ዓመታት አስቀድሞ ወደ ስልጣን መንበሩ የመጡት የዚያን ጊዜዋ ምክትል ፕሬዚዳንት ባንዳ በስልጣን ላይ ሳሉ ያለፉትን የፕሬዚዳንት ቢንጓ ሙታሪካን ሞት ተከትሎ ነው። ከስልጣን እንደወረዱም ለግል ጉዳያቸው ማላዊ ለቀው የወጡት ባንዳ አሁን እዚህ በዩናይትድ ስቴትስ ይገኛሉ። ቃል አቀባያቸው አንዴ ኩቼ ቻንቱናያ ለአሜሪካ ድምፅ እንደገለጡት ባንዳ እስካሁን የማላዊ ፖሊስ ቆረጥኩ ያለውን ይህን የእስር ማዘዣ አልተቀበሉም።
የእስር ማዘዣውን ስንመለከትና ትክክለኝነቱን ስናረጋግጥ ያኔም እርሳቸው ለፖሊስ ጥያቄ ራሳቸውን ያቀርባሉ።
ይህ በእንዲህ እንዳለም የእስር ማዘዣው ከዚህ ሁሉ ጊዜ በኋላ አሁን መቆረጡ እኚህን ነጋዴ ጨምሮ አብዛኛውን ማላዊያን ግን ለምን አሁን አሰኝቷቸዋል።
Issues to do with Joyce Banda being connected to the cash gate have been there since
Joyce Banda ከዚያ የሙስና ቅሌት ጋር ግንኙነት አላቸው የሚለው ወንጀላ ከስልጣን ከወረዱበት ጊዜ አንስቶ ይባል የነበረ ነው። መንግስት በቁጥጥር ስር ሊያውላቸው ፍላጎት ከነበረው በጊዜው ለፍርድ ቤት የቀረቡ ማስረጃዎችን ጨምሮ ብዙ ይባል ነበር። ያሁኑ የመንግስቱ ርምጃ ሙስናን ከመዋጋት ይልቅ ለፖለቲካ ዓላማ የታሰበ ነው የሚመስለው።
ያን የሙስና ቅሌት ተከትሎም ያሁኑ መንግስት የውጭ ለጋሾችን ለማረጋጋት በታለመ እርምጃ በሙስና ላይ እዘምታለሁ ሲል ቃል ገብቶ ነበር።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሕግ መወሰኛ ምክር ቤቱ ሩሲያ ላይ የጣላቸውን አዳዲስ ማዕቀቦች የያዘ ሰነድ ዛሬ ፈርመው የሀገሪቱ ሕግ አድርገውታል። ይሁን እንጂ በሴኔቱ ላይ ያላቸውን ቅሬታ በግልጽ ያሳወቁት ፕሬዚደንት ትራምፕ እጅግ የተዛባና በግልጽ ሕገ መንግሥታዊ ሲሉ ጠርተውታል ውሳኔውን። ማዕቀቦቹ የተጣሉት ሩሲያ ባለፈው ምርጫ ውስጥ ትራምፕ እንዲመረጡ ለመርዳት ጣልቃ ገብታለች ሲል የተወካዮች ምክር ቤቱ ለደረሰበት ድምዳሜ እንደ ቅጣት ሲሆን፣ ሁለቱም የምክር ቤቱ ክንፎች ያሳለፉት ይህ ሕግ የውጭ ጉዳዮችን እርሳቸው ምቹ ነው ብለው በሚያስቡት መንገድ ማከናወን እንዳይችሉ እገዳዎችን የጣለ መሆኑንም አመልክተዋል። ፕሬዚደንቱ ማዕቀቦቹን ማላላት እንዳይችሉም ኮንግረሱ እገዳ በጣለበት ጉዳዩን ለማጥናት በቆረጠው የሰላሳ ቀን ገደብ ባይስማሙም እንደሚያከብሩት ሚስተር ትራምፕ ሰነዱን በፈረሙበት ወቅት አስታውቀዋል። አዲሱ የማዕቀብ ሕግ ከሩሲያ የጋዝና የነዳጅ ኩባንያዎች ጋር በሚሰሩ የአሜሪካ የንግድ ድርጅቶች ላይ ገደቦችን የሚጥል እንዲሁም የቀድሞ ፕሬዚደንት ባራክ ኦባማ የወሰዷቸውን የሩሲያን ዲፕሎማቶችን ማባረርና የኤምባሲውን 2 ተቋማት መንጠቅን ያካተቱ እርምጃዎችን ያጸና ነው። ለአሁኑና ለቀደሙትም የአሜሪካ እርምጃዎች ምላሽ የሰጠችው ሩሲያ ዋሽንግተን ሩሲያ ውስጥ የሚገኙ ዲፕሎማቶቿንና የኤምባሲና የተልእኮዎቿን ሰራተኞች በከፍተኛ ቁጥር እንድትቀንስ አዛለች። ዩናይትድ ስቴትስ ሩሲያ ውስጥ የሚገኙ ዲፕሎማቶቿን ቁጥር በ700 ሰው እንድትቀንስ ከክሬምሊን የወጣውን ትዕዛዝ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባላት አናንቀውታል። ትዕዛዙ ከሞስኮ የወጣው ሩሲያን ባለፈው የሀገራቸው ፕሬዚደንታዊ ምርጫ ወቅት ጣልቃ በመግባት የሚከሱት የአሜሪካ እንደራሴዎች በቅጣት መልክ ላሳለፉት ጥብቅ ማዕቀብ እንዳጸፋ መሆኑ ተነግሯል። የሴኔት ሪፖርተራችን ማይክል ባውማን ዘገባ እንደሚጠቁመው ባለፈው ሐሙስ በሕግ መወሰኛ ምክር ቤቱ የታየው የሁለቱም ፓርቲዎች እንደራሴዎች አንድነት እንዲህ በየጉዳዩና በየወቅቱ የሚስተዋልና የተለመደ አይደለም። 98-2 በሆነ ሙሉ ሊባል በሚችል ድምፅ ነው ሴኔቱ የማዕቀቦቹን ውሳኔ ያሳለፈው። ክሬምሊን የአሜሪካ ኤምባሲና ተልእኮ ዲፕሎማቶችና ሠራተኞች ቁጥር በ700 እንዲቀንስ ካዘዘ በኋላም ቢሆን የአሜሪካውያኑ ሕግ አውጪዎች የከረረ አቋም እንዳልተለሳለሰና የእንደራሴዎቹም አንድነት እንዳልተነቃነቀ ሪፐብሊካኗ የሕግ መወሰኛ ምክር ቤት አባል ሱዛን ኮሊንስ አመልክተዋል።
መጀመሪያውኑ ዩናይትድ ስቴትስ ማዕቀቦቹን እንድትጥል ምክንያት የሆኑት የራሳቸው አድራጎቶች መሆናቸውን ችላ ብለው ፕሬዝደንት ፑቲን አንዳች የአጸፋ እርምጃ እንደሚወስዱ ጠብቅ ነበር። ሩሲያውያኑ ጠባያቸውን ሊቀይሩ ይገባል።
ሴኔቱ የጣላቸው ማዕቀቦች በሰሜን ኮሪያና በኢራንም ላይ ያነጣጠሩ ሲሆኑ ማንኛቸውም አይነት የቅጣት እርምጃዎችን ለማቅለል የሚደረሱ ውሳኔዎች በቅድሚያ በተወካዮች ምክር ቤቱ መጽደቅ እንደሚኖርባቸው የዲሞክራቶቹ ህዳጣን ሴናተሮች መሪ ቻክ ሹመር በአጽንኦት ተናግረዋል።
President Putin will not be able to get out from under the sting of these sanctions without the consent of Congress.
ያለ ኮንግረሱ ውሳኔ ፕሬዝደንት ፑቲን ከነዚህ ማዕቀቦች ህመም ሊያመልጡ አይችሉም። ለፕሬዝደንት ፑቲንም ሆነ ለሌላ በእኛ ምርጫው ጣልቃ ለመግባት የሚያስብ ማንም መንግስት ይህ ግልጽ መልእክት ይሁን። እኛ የተቀደሱ አድርገን በመናቸው ምርጫዎቻችን ውስጥ ጣልቃ ከገባችሁ ማዕቀብ ይጣልባቸዋል። እነዚያ ማዕቀቦች ደግሞ ብርቱ ነው የሚሆኑት።
ኮንግረሱ በወሰዳቸው እርምጃዎች ላይ ጨርሶ ቅሬታ እንደሌላቸው የሕግ መወሰኛ ምክር ቤቱ ሪፐብሊካን አብዛሃ ረዳት መሪ ጃን ኮርኒን ተናግረዋል።
I'm glad we move forward with the sanctions. I understand that Putin has some cards to play.
ማዕቀቦችን በማሳለፋችን ተደስቻለሁ። ፑቲን የሚጫወቷቸው ጥቂት ካርዶች እንዳሏቸው እረዳለሁ። ይሁን እንጂ ሁኔታው አብረን ልንሰራባቸው የምንችል አይሲስን መውጋትና የሽብር ፈጠራ ስጋትን የመሳሰሉ አካባቢዎች መኖራቸውን ወደ መገንዘብ ይወስደናል የሚል ተስፋ አለኝ።
በክሬምሊን ትዕዛዝ መሠረት ከሥራ ውጭ ከሚሆኑት መካከል ብዙዎቹ እዚያው የተቀጠሩ ሩሲያውያን ሠራተኞች ሳይሆኑ እንደማይቀሩ ተገምቷል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውስጥ በሚሰጥ ጋዜጣዊ መግለጫ ላይ ለመጀመሪያ ጊዜ ትናንት ድንገት በአካል የተገኙት የውጭ ጉዳይ ሚኒስትሩ ሬክስ ቲለርሰን መስሪያ ቤታቸው በሰሜን ኮሪያ፣ በቬኔዙዌላ፣ በቻይና፣ በመካከለኛው ምስራቅ፣ በሩሲያና በዩክሬን ላይ የሚከተለውን ፖሊሲ በዝርዝር ተናግረዋል። የውጭ ጉዳይ መስሪያ ቤቱ ዘጋቢያችን ሲንዲ ሴይን ባጠናቀረችው ዘገባ መሠረት የውጭ ጉዳይ ሚኒስትሩ የሩሲያን የሰሞኑን ውሳኔ አስመልክቶ ሲጠየቁም በሁለቱ ሀገሮች መካከል ያለው ግንኙነት መጥፎ እንደነበረና እንዲያውም የባሰም የተበላሸ ሊሆን እንደሚችል ለሩሲያው አቻቸው ሰርጌይ ላቭሮቭ ሲያሳስቡ እንደቆዩ ያ የፈሩት ሁሉ አሁን መድረሱን አመልክተዋል። በቲለርሰን እምነት ኮንግረሱ ባሳለፈው ሳምንት ያሳለፈውና ፕሬዚደንት ትራምፕ ዛሬ ሕግ እንዲሆን የፈረሙበት የማዕቀቦች ውሳኔ ለሁለቱ ሀገሮች ግንኙነት መሻሻል አያግዝም።
The action by the Congress to put these sanctions in place in the way they did, neither the president nor
ኮንግረሱ በወሰደው ማዕቀቦቹን የመጣል እርምጃና በአወሳሰዱም ሂደት ፕሬዚደንቱም ሆኑ እኔ አልተደሰትንበትም ብለዋል ሚስተር ቲለርሰን። ለጥሮቶቻችን ድጋፍ ይሰጣሉ ብለን እንደማናስብ በግልጽ ተናግረናል። እንደራሴዎቻችን ግን ውሳኔያቸውን አሳልፈዋል ብለዋል የውጭ ጉዳይ ሚኒስትሩ። ባይደሰቱበትም ግን ፕሬዚደንቱም እርሳቸውም ለተፈጻሚነቱ እንደሚሰሩ አመልክተዋል። ك ከምሽቱ 3 ሰዓት ተኩል ነው አሁን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 እና በ25 ባንድ እንዲሁም በናይል ሳት ዋሽንግተን ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። ተከታዩ ዝግጅታችን ኢትዮጵያውያን በአሜሪካ ነው።
በዓለም ዙሪያ ችግር ላይ ለሚወድቁ ኢትዮጵያውያን ፈጥኖ ለመድረስና ለመብቶቻቸው መከበር እንደሚሰራ የሚናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብቶች የሚባል ስብስብ የፊታችን ነሐሴ 5 ዋሽንግተን ዲሲና አካባቢዋ ለሚኖሩ አንድ ዝግጅት አሰናድቷል። ትብብሩ ምንድን ነው? ሐሳቡስ? ሶሎሞን የትብብሩን የቦርድ ሊቀመንበር አቶ ታማኝ በየነን አነጋግሯል።
አቶ ታማኝ በየነ ጤና ይስጥልኝ፣ እንደምን አመሸ?
ጤና ይስጥልኝ አቶ ሰለሞን፣ እንደምን አመሸ?
እግዚአብሔር ይመስገን። እንግዲህ የግሎባል አላያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር ብትሆንም አብዛኛው አድማጫችን እና በጋዜጠኝነት ሙያም አካባቢ የምትታወቀው አንተ በመባባል ነውና፣
ኧረ ትክክል፣
ቅርበት ማኳያ ሊሆን ይችላል። አንተ እያልኩኝ እጠራለሁኝ፣ ይቅርታ ጠይቃለሁኝ። አቶ ታማኝ በቅድሚያ ለጊዜ አመሰግናለሁኝ። እስቲ በቅድሚያ ወደ አንድ በቅርቡ ወደምታዘጋጁት መርሃ ግብር ልግባና የፊታችን ኦገስት 12 ወይም በኢትዮጵያ አቆጣጠር ነሐሴ 6 አንድ ዝግጅት አላችሁ። ምንድን ነው ያ ዝግጅታችሁ? ለምንድን ነው ያሰባችሁት? እና እነማን ናቸው የሚሳተፉት?
እንግዲህ ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይም በአብዛኛው ግሎባል አላያንስ በሚባል ነው የሚታወቀው። የተቋቋመው በ2013 በሳውዲ አረቢያ በኢትዮጵያ ላይ በደረሰው መከራ ያን ለመርዳትና ለማስተባበር በሚል ነበር እና እስከ ዛሬ ድረስ በኢትዮጵያውያኖች ላይ በዓለም ዙሪያ በሚደርስ ችግር ላይ እየተሯሯጥን የእሳት አደጋ ስራ የመስራት ነገር ነው የምናደርገው። አሁን ኦገስት 12 የምናደርገው ወደፊት የሚመጣውን ችግር ተደራጅቶ ለመጠበቅ ድርጅቱን የማጠናከርና ህብረተሰቡ ከዚህ ድርጅት ጋር አብሮ እንዲቆም በገንዘብም በሀሳብም በአባልነትም እንዲሳተፍ ለማድረግ ያዘጋጀነው ፕሮግራም ነው
እንጂ እንደ ሳውዲ አረቢያው እንዳለፈው አይነት አሁኑኑ እጃችሁ ላይ ያለ ለዚህ ጉዳይ ነው የምናውለው የምትሉት የያዛችሁት እቅድ ፕሮግራም የለም? በቅርቡ
ለዚህ የምንለው የለንም። ከዚህ በፊት ግን በአንድ ጉዳይ ላይ ካሰባሰብነው ገንዘብ ላይ በተለያየ ጉዳይ ኢትዮጵያኖችን በሚመለከት በሚደርሱ ጉዳዮች ላይ ተሳትፎና እርዳታ ስናደርግ ቆይተናል እና ሁልጊዜ ድንገት በተፈጠረ ችግር ላይ ይሄ የእሳት አደጋ የማጥፋት ስራ ከመስራት ተደራጅቶ ተጠናክሮ በቂ ስራ መስራት እንዲቻል ድርጅቱን ለማጠናከር ነው የአሁኑ እቅዳችን።
ምንድን ነው ያላችሁ? ምንድን ነው ያሰባችሁት አቶ ታማኝ በዚህ ዝግጅት ላይ?
እንግዲህ ትልቁ ነገር በመላው ዓለም የሚገኙ ኢትዮጵያውያን በቦታው ላይ ባይገኙ እንኳን ከድረገጻችን ላይ ትኬት በመግዛት እንዲተባበሩ መርዳት የሚችሉትን አባልነት ፎርም እየሞሉ የድርጅቱ አባል እንዲሆኑ፣ በዛለት ግን በቨርጂኒያ ሜሪላንድ እና ዋሽንግተን ዲሲ የሚገኙ ኢትዮጵያውያን በቦታው ተገኝተው ስለ ድርጅቱም ገለጻ ይደረጋል፣ የገንዘብ አስተዋጽኦም ይደረጋል። በሁሉም ነገር ተሳትፎ እንዲያደርጉ ለማድረግ የሚካሄደው ሲልቨር ስፕሪንግ ሜሪላንድ በሚገኘው ደብል ትሪ ሆቴል ነው። ኦገስት 12 በዋሽንግተን ሰዓት አቆጣጠር 5 PM ጀምሮ ነው የሚካሄደው።
አቶ ታማኝ ወደ ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዶት ኦርግ ወይም ዲፌንድ ኢትዮጵያንስ ዶት ኦርግም ገብቼ ነበር እና እዛም ላይ የጎፈንድሚ አላችሁ ገንዘብ የምታሰባስቡበት። ይሄ ድርጅታችሁ የተመዘገበ ድርጅት ነው ወይስ እንደው ተሰብስባችሁ በበጎ ፈቃድ የምትሰሩ ሰዎች የምትመሩት ነው?
መጀመሪያ እንደዚሁ እንደሚታወሰው በ2013 በሳውዲ አረቢያ ኢትዮጵያ ላይ የደረሰውን ግፍ በተመለከተ ተሰባስበን ምን እናድርግ በሚል በሩጫ የተቋቋመና በጊዜውም ኢትዮጵያኖችን በማስተባበር አይኦኤም የሚባለው የምግባረ ሰናይ ድርጅት ጋር በመተባበር
የተባበሩት መንግስታት ድርጅት የፍልሰት ጉዳይ መስሪያ ቤት ማለት ነው፣ ዓለም አቀፍ
አዎ፣ ለሱ በተከታታይ ገንዘብ በማሰባሰብ በመስጠት በኢትዮጵያ ኮሚኒቲም በተለያዩ የዓለም ክፍሎች ያሉት በዛው ቻናል በመሄድ ድርጅቱን በመርዳት ለኢትዮጵያኖቹ ድጋፍ ለማድረግ ችለናል እና ከዛ በኋላ እንግዲህ ኢትዮጵያ ውስጥ በተፈጠረው ድርቅም ከሁለት ሶስት ጊዜ በላይ ለወርልድ ቪዥን በመሄድ ገንዘብ አበርክተናል። ከዛም ባለፈ ደግሞ በተለያዩ የአሜሪካ እስር ቤቶች የሚገኙ ኢትዮጵያውያንን በግፍ ታስረው የፀሐይ ብርሃን በማያዩበት ሁኔታ ላይ በነበሩት ላይ በህግ ጠበቃ ተከራክረን እንዲፈቱና ህጋዊ መብታቸው እንዲከበር አድርገናል። ከዛ ከዛም ባለፈ እንደውም በቮይስ ኦፍ አሜሪካ በተደጋጋሚ ተዘግቧል በማላዊ ፍር ላይ የነበሩ ኢትዮጵያውያኖች ስር ጊዜያቸውን ጨርሰው መመለሻ ባጡበት ጊዜ እነሱንም ለመርዳት ሞክራ እንዲህ አይነት ስራዎች ነው ስንሰራ የቆየውና አሁን በአሜሪካ መንግስት ተመዝግበን ከፖለቲካና ትርፋማ ያልሆነ ድርጅት ነው የሰብአዊና የመብት ማስከበር ስራ ለመስራት የተቋቋመና የተመዘገበ ድርጅት።
አቶ ታማኝ መቼም ሰብአዊ መብት ወይም መብቶች የሚባሉ ነገሮች ብዙ ጊዜ የፖለቲካ ሽታ አላቸው ውስጣቸውና እንዴት ነው ፖለቲካውን ከዚህ ከስራችሁ ከእንቅስቃሴያችሁ ማውጣት የምትችሉት? እንዴት ነው ልትነጥሉ የምትችሉት?
ልክ ነው። እኔ ለምሳሌ በዚህ ውስጥ እኔ የፖለቲካ ተሳትፎና እምነት አለኝ። ደግሞ አንዱ ችግር ያ ተሳትፎዬ የፖለቲካ ሐሳቤን ለማራመጃ የምትጠቀምበት አድርጎ የሚያስብ ሰው አለ። በዚህ ጉዳይ ላይ ግን በጥንቃቄ ኢትዮጵያዊ የሆኑ ሰዎችን ብቻ ለመርዳት የምናደርገው ነው። በአጋጣሚ ሆኖ ግን በመንግስት በደል የደረሰበት ወይም ተበደልኩ የሚል ሰው ሊኖር ይችላል እና ያን መርዳታችን ፖለቲካዊ እምነታችንን ያስከደናል ማለት አይደለም። ለዛ ኢትዮጵያዊ የምንችለውን ድጋፍ የማድረግ እንጂ ይሄን ተጠቅመን የኢትዮጵያን መንግስት የመቃወምና በዚህ የፖለቲካ ጥቅማችንን ለማስከበር የተቋቋመ ድርጅት አለ። ግን እንደ ሰው እንደ ዜጋ በዚህ ውስጥ ያሉት ኢትዮጵያውያን በቦርድ ውስጥ የተሳተፉት በአባልነትም የተመዘገቡት የተለያየ ፖለቲካ እምነት አላቸው። ከዛ ባለፈ ግን አንድ ኢትዮጵያዊ እንደ ኢትዮጵያዊ ደቡብ አፍሪካ ሊሆን ይችላል፣ ሳውዲ አረቢያ ሊሆን ይችላል፣ የመን ሊሆን ይችላል፣ ሊቢያ ሊሆን ይችላል ለሚደርስበት በደል ኢቭን አሜሪካ ውስጥም ሊሆን ይችላል መብቱ እንዲከበርለት ሁኔታዎችን ማመቻቸት የህግ አገልግሎት የሚያገኝበትን እርዳታ የሚሰጥበትን ነገር እናደርጋለን። በዚህ መሀከል የፖለቲካ እምነታችንን እዚህ ውስጥ ላለመጨመር ጥረት እናደርጋለን።
እሺ፣ አቶ ታማኝ መቼም በዚች ምድር ላይ የተዘራ ኢትዮጵያዊ ሁሉ በጣም ብዙ መከራ ይሸከማል። በየአጋጣሚው የምናየው ነው፣ በየጊዜው የሚከሰት ነገር ነው እና እንደዚህ አይነት ሀሳብ ይዞ መንቀሳቀስ ትልቅ ነው። ማንም የሚቃወመው አይመስለኝም። እና የእሳት አደጋ ስራ ከመስራት ከፍ ያለ ነገር መስራት ነው ስትሉ፣ የእሳት አደጋ ስራ ካልሆነ በስተቀር የምትሰሩት ወደፊትስ ቢሆን በዘላቂነት ልታመጡ የምትችሉት ለውጥ ምንድን ነው ሊሆን የሚችለው?
እንግዲህ አሁን እንዳልከው አንተ በመላው ዓለም የተበተነ ነው የኢትዮጵያዊ በሙሉ። እንደምታየው ደግሞ የሚደርስበት ችግር ተመሳሳይ ነው። የሚደመጥ ጠንካራ ድርጅት ለሁሉም ኢትዮጵያውያኖች የሚቆም የትም የዓለም ጫፍ ይሁን ሌሎች ሀገሮች የሚያደርጉትን አይነት የትኛውም ዜጋ አደጋ ላይ በሚወድቅበት ጊዜ አለን ብሎ የመጮህ የመቆም አቅም አለ። በዓለም ላይ ያለው ኢትዮጵያ የመተባበርና አንድ ላይ መቆም ሁኔታ ከፈጠረ በየትኛውም መድረክ ላይ ቆሞ ድምፁን የማሰማት መብቱን የማስከበር አቅም አለ። ያን ማድረግ ደግሞ እንችላለን። ይሄ እንግዲህ ከቅንነትና እናደርገዋለን ብሎ በሙሉ ከመነሳት የሚመጣ ነው። ማድረግም ችለናል። ለምሳሌ ሊቢያ ውስጥ አደጋ ከደረሰ በኋላ በባርነት ሊሸጡ አንድ ቦታ ላይ የታሰሩ ኢትዮጵያውያን ነበሩ። መልእክቱ ደረሰን፣ ይሄንን በምን መልኩ መወጣት እንችላለን ብለን ከአሜሪካ መንግስት ኤፍቢአይ ጋር በመነጋገር ሊቢያዊ የአሜሪካ ዜግነት ያለው አፈላልገን ባክግራውንድ ቼክ ተደርጎ የሰውየው ማንነት ከተጣራ በኋላ አስልከን ከእስር ቤት እንዲወጡ አድርገናል። እንዲህ አይነት ስራ መስራት ይቻላል። እንግዲህ ምንድነው የእሳት አደጋ ስል የነበረው ሳንዘጋጅ ነበር የሚሆን። አሁን ግን ተዘጋጅቶ የራሱ ቢሮ ቋሚ ሰራተኞች ካሉት ሁኔታዎቹን መልክ ባለው መልክ ማስኬድ ይቻላል። አሁን ግን የምናደርገው በበጎ ፈቃድ ብቻ የሚካሄድ በመሆኑ ስራው ደግሞ ልክ እንደ አንድ እንደ ተባበሩት መንግስታት ወይም እንደ አሜሪካ መንግስት ሊፈታ የማይችል ትልቅ ችግር ነው። ቢያንስ ለአንድ ሰው እንኳን ተስፋ መሆን እንዲቻል የተደራጀና የራሱ ሰራተኞች ያሉት ቢሮ ያለው ድርጅት ማድረግ ከቻል ብዙ ስራ መስራት እንችላለን ብለን በማሰብ
አቶ ታማኝ፣ እንግዲህ የፖለቲካ ድርጅት አይደለም ይሄ ኢትዮጵያውያን ለማገዝ የተቋቋመ ነው ብለኸኛል። ከዚህ በፊትም እንደዚሁ በተለያዩ ጊዜዎች እርዳታ ስትሰጡ ተከታትያለሁ በመገናኛ ብዙሃን። በአንዱ አጋጣሚ ላይ እኔ ራሴ ተገኝቼ አይቻለሁኝ፣ ለአይኦኤም ድጋፍ በላካችሁበት ጊዜ ወደ ኢትዮጵያ። ለመሆኑ ከኢትዮጵያ መንግስት ጋር በቀጥታ ለመስራትስ ሀሳብ አላችሁ?
ፈቃደኛ ከሆነ በሚገባ።
ምን ማለት ነው? ቀሪው በሌላ ዝግጅት ይቀጥላል። ሙሉውን ቃለ ምልልስ ማግኘት ለምትፈልጉ ግን ዌብሳይታችን amharic.voanews.com፣ ፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ታገኙታላችሁ። አቶ ታማኝን አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን። ዲሞክራሲ በተግባር
ባለፈው ዓመት ከሩሲያዊት ጠበቃ ጋር የተደረገውን ግንኙነት በተመለከተ የበኩር ልጃቸው ዶናልድ ጁኒየር ለኒውዮርክ ታይምስ ጋዜጣ የሰጡትን አስተያየት በግል አዘጋጅተውና ቃል በቃል እንዲጽፍ አድርገው የሰጡት አባትየው ፕሬዚደንቱ ዶናልድ ትራምፕ ናቸው ተብሏል። ፕሬዚደንቱ የተቀነባበረው መልስም በግንኙነቱ ወቅት ውይይት የተደረገው በሩሲያ ሕፃናት የጉዲፈቻ ፕሮግራም ላይ ነው የሚል ነው። ቀደም ሲል ልጃቸው የተለዋወጧቸው የኢሜይል መልእክቶች በተቃራኒው ግን ከሩሲያዊቱ ጠበቃ ጋር የተደረገው የዚያ ግንኙነት ዋና ዓላማ የሂለሪ ክሊንተንን ማለትም ፕሬዚደንት ትራምፕ ጋር ይፎካከሩ የነበሩት የዲሞክራቲክ ፓርቲዋን እጩ የምረጡኝ ዘመቻ ለመጉዳት የሚያስችሉ መረጃዎችን ለማግኘት ቃል የተገባላቸው እንደሆኑ ያሳያሉ ተብሏል። ይህን ከባድና አጋላጭ የምርምር ዘገባ ከትናንት በስቲያ ሰኞ ያወጣው ዘ ዋሽንግተን ፖስት ጋዜጣ ነው። ቀጣዩ ዲሞክራሲ በተግባር የሰሞኑን የዋይት ሀውስ የካቢኔ ሹምሽርና አለ የሚባለውን አስተዳደራዊ ትርምስ በባለሙያ ሊያስተነትን ነው። የፕሮግራሙ አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
የምሽቱ እንግዳችን ዶክተር ብሩክ ኃይሉ ይባላሉ። በኦሃዮ ዩኒቨርሲቲ ስኩል ኦፍ ጀርናሊዝምና በዚሁ ዩኒቨርሲቲ በዓለም አቀፍ ግንኙነት ኢንስቲትዩት መምህር ናቸው። ቀደም ሲል በአፍሪካ በአውሮፓና እዚህ በዩናይትድ ስቴትስ የተለያዩ ዩኒቨርሲቲዎችም አስተምረዋል። በዋሽንግተን የኢትዮጵያ ምክትል አምባሳደር ሆነውም አገልግለዋል። አመሰግናለሁ ለትብብሮ ዶክተር ብሩክ።
ጤና ይስጥልኝ አቶ ሰለሞን፣ እንዴት አመሻችሁ? እንዴት ዋላችሁ?
እግዚአብሔር ይመስገን። ጉድ አፈላ የተባለውን ከትላንት በስቲያውን የዋሽንግተን ፖስት ጋዜጣ ዘገባ ላስቀድም። ፕሬዚደንቱ ልጃቸው የሰጡትን መልስ አዘጋጅተውና እንዲጽፍ አድርገው አቀናብረዋል ይላል ፖስት። አንደኛ ምን የሚያውቁት ነገር አለና ነው ስለዚያ ስብሰባ መልስ ለመስጠት የተገደዱት? ፕሬዚደንቱ ልጃቸው ደግሞ ቀደም ሲል በተለዋወጧቸው ኢሜሎች ተቃራኒውን ነው የሚሉት። ይሄ በፕሬዝደንቱ ላይ ምን አይነት ሁኔታ እንዲፈጠር ሊያደርግ ይችላል ይላሉ ዶክተር ብሩክ? ብዙ ፖለቲከኞች አክብደው ነው የሚያዩት።
ከባድ ሁኔታ ነው ይሄ። አሁን ያነሳኸው ዜና ትኩስ ልበልህ ጥቂት ሰዓታት በፊት የወጣ ነው። በጣም ፕሬዝደንቱን የሚጎዳ ነው። ምክንያቱም በጉዳዩ አላቅም አልነበርኩም ሲምሉ ሲገዝቱ የነበረ ነው። አሁን ግን ሊክ ይባላል ጠብ እያለ የተዘከረከ የሚወጣው ጉዳይና መረጃ አሁን እንደምናየው በየሰዓቱ እየወጣ ነው። እሳቸውም ልጃቸው በጉዳይ በተመለከተ ምክርም እንደሰጡ ልጃቸውም ለፕሬስ ሪሊዝ ያቀረቡትን ነጥቦች በሙሉ እሳቸው አይቶ ኮሜንት እንዳደረጉበት፣ እንደውም ቀዳሚውን ነጥቦች እሳቸው እንዲዘጋጅ አመራር የሰጡበት እንደሆነ ኋላ ጥቂት ቀን በፊት ተጠይቀው ጥርጣሬው ሲመጣ ሲጠይቁ አይ እኔ አባት ነኝና የልጅ ጉዳይ ከብዳልና አባታዊ ምክር ብቻ ነው የሰጠሁት ብለው ያሉት፣ አሁን ግን ያ ሳይሆን እሳቸው ሙሉ ለሙሉ ተዘፈቁበት ለማለት ጊዜ የሚናገር ነው። በደንብ ጉዳዩ እንደነካቸው በደንብ ያሳያል። ይሄ እንግዲህ ይሄ ስካንዳሉ እየጠነከረ የዴፕት እየያዘ በጥልቀት እየሄደ ሁሉ ነገር ወደ እሳቸው ጣቶች እየጠቆሙ እንደሚሄዱ ነው የሚያሳየው እና በጣም ይጎዳቸዋል ነው ብለው ሰለሙ።
ታዲያ ፕሬዚደንት ትራምፕ ለልጃቸው መልስ ለመስጠት ምን አስፈልጋቸው ይላሉ? በስብሰባው የተካፈሉት ባለቤቱ ልጃቸው እያሉ
ትክክል ይሄ ነው እንግዲህ መጀመሪያ ይሄ ጉዳይ ሲወጣ እንደምታስታውሰው ያለፈው 3 ሳምንታት ግፋቢል ወር ሲሆን በሚስጥር ማን እንደሆነ አይታወቅም ሹልክ አድርጎ ያወጣው ምንድን ነው ልጃቸው ዳን ትራምፕ ጁኒየር ከራሻዋ የታወቀ ጠበቃ፣ ሆኖም ግን ከራሻ መንግስት ጋር እና ከራሻ ትላልቅ ኮርፖሬሽን ቢሊዮኔሮች እና ሚሊዮኔሮች ጋርም ግለሰቦች ጋር ጭምር በጥልቀት ትስስርና እነሱን እየወከለች በአሜሪካ ፍርድ ቤቶች ሁሉ የምትንቀሳቀስ ሴት ናት። ከእሷ ጋር ብቻ ነው የተነጋገርኩት። እሱም በጉዲፈቻ ጉዳይ የራሻ አባት እናት የሌላቸው ልጆች አዳፕት ልጅ እንደሚደረጉ በሁማኒታሪያን አስፔክት ብቻ አጀንዳ ላይ ያጠነጠነ ነበር ውይይታችን ነበር መጀመሪያ ያሉት። ኋላ እያፈተልከ ሲወጣ 2-3 ሰው እና አንድ አስተርጓሚ እሳቸው ሴትዮ አስተርጓሚ፣ ኋላ እያደር እየተንጠባጠበ ሲወጣ 3 ወደ 8 ሰው ሆነ። እነዚህም 8 ሰዎች ደግሞ የዶናልድ ትራምፕ ቀኝ እጅ አማካሪዎች አማቻቸው ሁሉ ጃሬድ እንደምናስታውሰው እንዳለበት ሁሉም እንደነበሩበት እና ስለ ሂለሪ ክሊንተን በጣም መጥፎ ነገር መረጃ ይዘንላቸዋል በሚል ሴትዮ አስተላልፋ ለመስጠት ስላጠነጠነ አጀንዳ ሆኖ ነው እንግዲህ የወጣው። ልጃቸው ቀኝ እጃቸው ነው። ልጃቸው ከልጅ በላይ የሚቀርባቸው ነገር የለም። ልጃቸውን ለመከላከል ይሞክራሉ። ይሄ ደግሞ መከላከል ልጃቸውን ሲሞክሩ ለልጃቸውን ብቻ ሳይሆን አቶ ሰለሞን ራሳቸውንም ለማዳን ይመስል።
ወደ ዋይት ሀውስ ካቢኔ ሹምሽር ጉዳይ እንልፍ። የቤተ መንግስቱ የኮሚኒኬሽን ዳይሬክተር የነበሩት አንቶኒ ስካርሙቺ በተሾሙ በ10 ቀናት ጊዜ ውስጥ ነው ስራቸውን በገዛ ፈቃዳቸው የለቀቁት ወይም የተባረሩት። ስርዓት ያስይዛሉ የተባሉ ወታደራዊ ጀነራል ጆን ኬዲ በርሳቸው ቦታ ተሾመዋል። እና ሚስተር ትራምፕ በዋይት ሃውስ ትርምስ የለም ነው የሚሉት። ሌላ ምን ሊባል ይችላል? በስድስት ወር ጊዜ ውስጥ ከአምስት ያላነሱ ከፍተኛ ባለስልጣናት ስራ እንዲለቁ በተደረገበት ሁኔታ።
ትክክል። ትርምሱ መቼም አዲስ አይደለም። ትርምስ የለም ፕሬዚደንቱ ይበሉ እንጂ እችኑ ቃል ይሄው ደጋግሞ ነገሮች በተበላሹ ቁጥር ትርምስ የለም፣ ያመለጠን ያፈተለክ ነገር የለም እያሉ ፕሬዚደንቱ ደጋግሞ ይናገራሉ። አሁን ያነሳው ነጥብ ተናግረዋል። እንግዲህ አምስት ሰዎች ናቸው እንግዲህ አንቱ የተባሉት ከፍተኛ ባለስልጣን የተባረሩት። እዚህ ላይ ተሰለሞን መርሳት የሌለብን ዘጠኝ አንቱ የተባሉ ደግሞ ድምጻቸውን ሳያሰሙ በገዛ ፈቃዳቸው የለቀቁ እና በአጠቃላይ 15 ትላልቅ ሰዎች እኛ ይሄ ነገር አላማረንም የፕሬዝደንቱም ሆነ አዲሱ መንግስት አካሄድ በሚል ሪዛይን አድርገዋል። እና አሁን ወደ ጆን ኬሊ ስንመጣ እንግዲህ አዲሱ ቺፍ ኦፍ ስታፍ ሆኖ ነው የተሾሙት። እሳቸው እንግዲህ አንቱ የተባሉ 45 ዓመት ያህል በወታደርነት ከልጅነት እስከ አዋቂነት ሀገራቸውን ያገለገሉ፣ መጨረሻ ላይም የፕሬዝደንት ኦባማ ከፍተኛ ሚሊተሪ ባለስልጣን ሆኖም የተሾሙ ናቸው። የአሜሪካ የሳውዘርን ኮማንድ ይባላል የደቡብ ኮማንድ እዙ ፍሎሪዳ መቀመጫ ላይ ያለው የ31 ሀገራት የአሜሪካ ሚሊተሪ ኦፕሬሽን መሪ ነበሩ። ዌስተርን ሄሚስፌር ከደቡብ ከሜክሲኮ ጀምሮ እስከ ታች 13 ሀገሮች ካረቢያና 19 ሴንትራል እና ሳውዘርን አሜሪካ ሀገራት ማለት መካከለኛና ደቡብ አሜሪካ ሀገሮች ኃላፊ ሆነው 4 ዓመት በሚገባ አገልግለዋል። እኚህ ፕሬዚደንት ትራምፕ ሲመጡ ያው እንደምታውቀው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ተብሎ ነው የተሾሙት አቶ ሰለሞን። እንግዲህ ከጃንዋሪ እስከ ጁላይ ማለት ነው ሹመታቸው። እና ይህን ስራ ዲኤችኤስ ሴክሬታሪ ሚኒስትር ሆነው ተሾሞ እያለ ነው አሁን እንግዲህ ይህን ኬኦስ ያልከውን ይህን የተምታታ ነገር ይሄ በጣም እጅና እግር አፍና አይን የሚሰራውን የማያውቅበት ሁኔታ እንቅስቃሴ የሚታየውን ዋይት ሀውስ አካባቢ ከፕሬዚደንቱ ጀምሮ ያለውን ነገር መስመር ያስይዙልኛል በሚል ሰኞ ጀምሮ ግልጋሎት እየሰጡ ናቸው። ግን እዚህ ላይ መርሳት የሌለብን እኚህ ቆፍጣና ወታደር ጆን ኬሊ ታዋቂ ሰው ናቸው። ወታደራዊ ዲስፕሊኑ ያው በህይወታቸው የተላበሱ ናቸው። የሚሉት ምንድን ነው እንግዲህ ይህን ሹመት የሚሾሚን ከሆነ ዋይት ሀውስ ውስጥ የሚሰሩና የማያሰሩትን ሰዎች በሙሉ የማባረርና የመሸኘት ሁኔታ ውስጥ እንደምንቀሳቀስ እንተማመን በሚል ነው የጠየቋቸው ሪፖርቶች እንደሚያሳዩ። እንግዲህ ዶናልድ ትራምፕ እሺ በማለት አሁን ያልከው ሰውዬ የመጀመሪያው ካዥዋልቲ ልበልህ በራሱም የወደቀው አንቶኒ ስካራሙቺ ነው፣ ዳይሬክተር ኦፍ ኮሚኒኬሽን ስፒሰርን የተካው በጣም አጸያፊ ቃላት የሚጠቀም በ11 ቀናት ውስጥ እንዲሁም ዊኬንዱን ካወጣ ነው በ9ና በ10 ቀናት ውስጥ ከስልጣን የተባረረ የአሜሪካ ባለስልጣን ቢኖር እሱ ነው። እሱን አሰናብተዋል። አሁን እንግዲህ ቀጥሎ እነማን ናቸው ነው የሚለው። ምክንያቱም ሚስተር ዶናልድ ትራምፕ ውስጣቸው ታጥረው ያሉት በሚያውቋቸው በወዳጅ ቤተሰብም በምንም ስለሆነ እኚህ ጆን ኬሊ ዋይት ሀውስ ሄዶ ስራ ሲጀምሩ ከማ ጋር እንደሚጣረዙ መርሳት የለብን። ከልጃቸው ጋር ለምሳሌ ኢቫንካ አለች ልዩ አማካሪ ተብላ፣ አማቻቸው ጀራልድ ክሪሽነር አለ፣ እንደገና ደግሞ ከነ ስቲቨን ባነን ቺፍ ስትራቴጂስት ጋር ከእነሱ ጋር እንግዲህ በምን አይነት ሁኔታ ነው የሚሰሩት? ምክንያቱም ብዙ ነገሮች ታይተዋል። የመጎሻሸም መገፋፋት ሁኔታ በዶናልድ ትራምፕ ቤተሰብ የፍትህ ሚኒስትሩን ጄፍ ሴሽንስን ያላንተ ያለ እርሶ ሰው የለም ብለው ሲክቡ ነበር። ኋላ ግን እንዳልነበሩ አድርገው ተጽዕኖ እየተደረገባቸው ስራም እንዲለቁ እስካሁን ድረስ ተጽዕኖ አሁን የበረደው እንጂ ቀጥሏል። እና ዶናልድ ትራምፕ ዛሬ ትልቅ ሰው ነህ፣ ነገ ደግሞ ሲገፋ ቃላቱን ለአድማጮች መግለጽ አልፈልግም፣ እንዲህ ነው፣ ደካማ ነው፣ ስራ አይችልም፣ አብሮ አይሰራም፣ እንዲህ አይልም ብሎ ስም እየተሰጠበት ነው ሰው የሚሰናበተው። እና ፍጥጫው ጀምሯል እንጂ ገና አልቆመም ማለት ነው። ኬሊ የሚቆፍጣና ወታደር ዋይት ሀውስ ቺፍ ኦፍ ስታፍ ሲሆኑ አቶ ሰለሞን ወደ 1500-1400 ሰው አለቃ ነው የሚሆኑት። ዋይት ሀውስ ስታፉ ራሱ 150 ሰው ነው። ከዛ ውጪ አይዘናወር ኤግዜክቲቭ ቢልዲንግ የሚባለው አዲሱ ኒው ኤግዜክቲቭ ቢልዲንግ የሚባለው ውስጥ ወደ 22 ልዩ ኤጀንሲዎች አሉ። የእነሱ ሁሉ ኤንኤስሲ ናሽናል ሴኩሪቲ ካውንስል ኤጀንሲንም ጨምሮ ነው ሁሉንም ጨምሮ የእነዚህ ሁሉ ኃላፊ ነው የሚሆኑት። እንግዲህ በእነዚህ ድርጅቶች ውስጥ የዶናልድ ትራምፕ ደጋፊዎችን ተሰግስገዋል። ባወቅኩ ባወቅሽም ደግሞ ችሎታቸው የማይመጥንም የሚባሉ ሰዎች የተመደበዋል። እኚህ ጀነራል ቆፍጣና ጀነራል አሁን እንግዲህ እሳቸው የሚሉት እኔ መመራውን አካል የራሴን ሰዎች ማምጣት አለብኝ የሚል ማድረጋቸው አይቀርምና እዛ ላይ ዶናልድ ትራምፕ በበጎ ያዋቸዋል ወይ ነው ማለት እና በኩኩትን ተጠቀዋለን አይባልም ያገር ጉዳይ ነው አገሪቱ ባለችበት ሁኔታ በየሰዓቱ በየቀኑ የሚለዋወጥ ሁኔታ ይገባና የሚወጣ ባለስልጣን በፈጠነ ሁኔታ የሚሄድበት ሁኔታ ዶናልድ ትራምፕና አራሻን ጉዳይ በየሰዓቱ በየቀኑ የሚለዋወጥ የሚሄድበት ሁኔታ ላይ እኔ ያለ ነው በጣም የተምታተ ሁኔታ ላይ ያለ
በጣም አመሰግናለሁ ዶክተር ብሩክ ኃይሉ
እኔም አመሰግናለሁ ተሰለሞን ለተሰጠኝ እድል
የመጨረሻው ፕሮግራም ላይ ደርሰናል የተከበራችሁ አድማጮች ሴቶችና ቤተሰብ
በቀጣዩ የቤተሰብ ክፍለ ጊዜ አሜሪካዊት በጎ አድራጊና ባለቤቷ በአማራ ክልል በተለይ ሴቶችና ሕፃናት ላይ አትኩሮ ሰፋ ያለ ሥራ ያከናወነ የሚገኝ ማዕከል መስራቾችን ይዛለች የፕሮግራሙ አዘጋጅ ቆንጂት ያንቺ ነው ማይክሮፎኑ
ባህር ዳር ከተማ ውስጥ ሴቶችንና ሕፃናትን የሚረዳ ግሬስ ሴንተር ግሬስ ማዕከል የተባለ ድርጅት አለ ግሬስ ከሚሰራቸው ሥራዎች መካከል በዋናነት የአገር ውስጥ ጉዲፈቻን የአገር ልጆች በአገር ቤተሰብ ማሳደግን ማበረታታት መሆኑን መስራቾቹ አሜሪካዊቱ ወይዘሮ ማርሲ ኤሪክሰን እና በኢትዮጵያ ስሟ ምህረት ተብላለች ባለቤቷ አቶ ሰፊ ነው ብርሃን በቅርቡ ወዲህ ወደ ዋሽንግተን የቪኦኤ መስሪያ ቤታችን ብቅ ብለው አስረድተውናል። የአገር ውስጥ ጉዲፈቻን ማበረታታት ብቻ ሳይሆን ወይዘሮ ምህረትና አቶ ሰፊ ነው ራሳቸው አራት ልጆችን በጉዲፈቻ ተቀብለው ከአብራካቸው ከወጡ አራት የራሳቸው ልጆች ጋር ያሳድጋሉ። እንደ አውሮፓውያን አቆጣጠር በ2007 በ20ዎቹ እድሜዋ ውስጥ ያለች ወደ ኢትዮጵያ የተጓዘችው አሜሪካዊቱ ማርሲ ኤሪክሰንና ጓደኞቿ የመሰረቱት ግሬስ ማዕከል በሺዎች ለተቆጠሩ ቤተሰቦች የጤና የመዋለ ሕፃናት የአነስተኛ ንግድ ስልጠናና ሌሎችም አገልግሎቶችን ይሰጣል። ምህረት በአማርኛ ልታስረዳን ትሞክራለች።
በጣም አመሰግናለሁ። አስር አመት በኢትዮጵያ ውስጥ ቆይቻለሁ። በዛ ሰዓት ድርጅት እንጀምራለን ከየልጆችና እናቶች መርዳት አስፈልጋል። እኔ አሁን ስምንት ልጆች አለን። ለልኔ ነው
የራስሽ ስምንት ልጆች?
መጀመሪያ ጊዜ የሶስት ልጆች አዶፕት።
እሺ። ልጆችን በጉዲፈቻ ማሳደግ ጀመርሽ ልጆች ወስደሽ?
አዎ። በዛ ሰዓት ከየሶስት ልጆች በኋላ ብዙ ሌላ ሰዎች እርዳታ ያስፈልጋል። ስለዚህ ይሄ ሴቶች ይሄ ልጆች ዴይኬር ያስፈልጋል፣ ሌላ ነገር ቤት ያስፈልጋል፣ ምግብ ምናምን ምናምን፣ ጸሎት ያስፈልጋል። ስለዚህ ግሬስ ሴንተር እንደዚህ ይሰራል።
ፍሎሪዳ ያደገችው ምህረት ይህንን ማዕከል ኢትዮጵያ ውስጥ ለማቋቋም ሀሳቡ እንዴት መጣላት? ራእዩን ከእግዚአብሔር ነው ያገኘሁት ትላለች።
It began with a very simple prayer, me asking God to provide people to help me with the center after he had given me a vision of what it looked like.
ይህንን ራእይን የሰጠኝን እግዚአብሔርን ደግሞ እውን እንዳደርገው የሚረዱኝን ሰዎች አንተው ስጠኝ ብዬ ጸለይኩበት አለች። ከዚያም በጊዜው ኢትዮጵያ ይኖሩ የነበሩ አውስትራሊያውያን ጓደኞቼ ጋር ደወልኩ። ግሬስ ማዕከልን ስናቋቁም ረዱን። ላለፉት 8 ዓመታት ስራውን በማካሄድም እየረዱኝ ነው ብላለች። መጀመሪያ በ19 ዓመቷ በሚስዮናዊነት ወደ ጓቴማላ መሄዷን በማስከተልም ኢትዮጵያን ጨምሮ ወደ ተለያዩ የአፍሪካ ሀገሮች ከተዘዋወረች በኋላ ተመልሳ ኢትዮጵያ መሄዷን ከዚያም በ25 ዓመቷ የጉዲፈቻ ልጆቿን መቀበል እንደጀመረች አጫውታኛለች። አቶ ሰፊ ነው የግሬስ ማዕከልን ስራ ሰፋ አድርጎ ያብራራልናል።
ቆንጂት በቅድሚያ በጣም አመሰግናለሁ። ግሬስ ሴንተር ከ8 ዓመት ወዲህ በፊት በክራይ ቤት ነበር የሚኖረው። አሁን የባህር ዳር ከተማ ቦታ በነጻ ሰጥቶን አሳችን ማዕከል ገንብተን ከክራይ ነጻ ወጥተናል። ግሬስ ሴንተር የሚያተኩረው በኢትዮጵያ የውጭ ሀገር ጉዲፈቻን በመቃወም አገር ውስጥ ልጆች በአካባቢያቸው ከወላጆቻቸው ጋር እየተማሩ አገራቸውን ሳይለቁ እናት ችግር ነገር ካልገጠማት በስተቀር ልጇን አሳልፋ አትሰጥም እና እናትና ልጅን አንድ ላይ አድርጎ የጤና እና የሕፃናት መዋያ፣ የትምህርት፣ የምግብ፣ የመጠለያ፣ የአልባሳት እነዚህ ከተሟሉ እናት ልጇን ለማሰጥ ይህንን ፕሮግራም መጀመር አለብን ብሎ ግሬስ አሁን በጣም ብዙ ተጠቃሚዎች አሉን። እናቶች ከዛ በፊት ወደዛ ከመምጣታቸው በፊት ምን ሁኔታ ላይ ነበሩ የሚለውን ያጠናል። ከዛ በኋላ አካባቢውን እንዲለምዱት ስልጠና ይሰጣል። ከዛ በኋላ ልጆቹ የትምህርት ፕሮግራም ይሰጣል። የህክምና ፕሮግራም፣ ስሞል ቢዝነስ ፕሮግራም አለን። ህጻናት ሙያ ፕሮግራም አለ። አሁን እንዲያውም የራሱን ግሬስ አካዳሚ የሚባል የራሱ ትምህርት ቤት ጀምሯል። የተማሪዎቻችን ቁጥር እየበዛ ስለመጣ ራሳችን በመንግስታን ካሪኩለም በማጣጣም የተሻለ ፕራክቲካል የሆነ ትምህርት ለመስጠት ከዛ ውጭ ሌላ ግሬስ የሚሰራው የባህር ዳር ከተማ የሴቶችና ወጣቶች ማዕከል እንደ ሚኒስትር ቢሮ የምትሰሩት ስራ በጣም ብዙ ስለሆነ የምንጠይቃችሁን ሁሉ ስራ ስለምትሰሩ እስር ቤት ውስጥ ህጻናት አሉ በክልላችን ከእናቶች ጋራ አብረው የታሰሩ ወይም እዛው የተወለዱና እነሱ ላይስ ብትሰሩ ብለው ጠየቁን። እኛ እንዲያውም አናውቅም ነበር እንደዛ እንዳለ። በደስታሽ ብለን በህጻናትና እናቶች እስር ቤት ውስጥ ያሉ ህጻናት ላይ ሌላ ተጨማሪ ፕሮግራም ያልነበረ እሱን ወስደን አንድ አራት አመት ሆኖታል። ምንድን ነው የምናደርገው?
መጀመሪያ ብዛት አላቸው እንደዚህ በእንደዚህ አይነት የሚኖሩ እስር ላይ ያሉ ሴቶችና ልጆቻቸውም እስር ቤት ውስጥ ያሉ? በምንስ ምክንያት ነው ልጆቹ እስር ቤት የሚሆኑት?
እንግዲህ በሁለት ምክንያት ነው። አንደኛው እናቶቹ ነፍሰ ጡር እያሉ እዛው ይታሰራሉ። ሁለተኛው በአካባቢ በሚነሳ ግጭት ለልጆቹ ደህንነት ሲባል ወይም የሚንከባከባቸው ሰው ባለመኖሩ ከቤተሰብ ጋር አብረው እስር ቤት ይሄዳሉ። ብዛታቸው ባህር ዳር ያሉት ቁጥሩን እርግጠኛ ባልሆንም ባህር ዳር I think
67, 69
in Amhara region, right?
ወደ 67 68 ልጆች
ትምህርት ልጆች
እናንተ መታስተምሯቸው
ሌላ ህጻናቶች አለ
እና ለነሱ ህጻናት የትምህርት ፕሮግራም እንሰጣለን። ከእስር ቤት ውጭ ያለውን ኑሮ አያውቁትም የነበረ እና ምን መሆን ነው የምትፈልግ ብለን ስንጠይቅ አንድ ህጻን ጥያቄውን አላውቀውም ነው ያለው። ምን ማለታችሁ ነው? እና እነዛ ልጆች ከእስር ቤት ውጭ ወደ ኮሚኒቲው እየወሰድን የፊልድ ትሪፕ ያደርጋሉ፣ አካባቢ ጎብኛሉ፣ ወጥተው ከማህበረሰቡ ጋር ምግብ ይመገባሉ፣ ትምህርት ቤት ይሄዳሉ። እንደገና ህጻናት መጫወቻ ማዕከል እዛው ተገንብቶላቸዋል፣ እየሰራን ነው።
እናቶቻቸው በምን ምክንያት የታሰሩ ናቸው እነዚህ ልጆች?
በተለያየ ምክንያት።
ለምሳሌ በምን ማለቴ ነው?
እንግዲህ በወላጆች በጠብ በደም ደም መመላለስ በሚባል ነገር በብዛት እንደዛ የቤተሰብ ግጭታ።
እናንተ ይህንን ስራ መስራት ከጀመራችሁ ወዲህ ቀደም ብሎ አቶ ሰፊ ነው ኮሌጅ ደረጃም የደረሱ ልጆች አሉን ብለህ ነበር። እስኪ አንድ ሁለቱን ምን ደረጃ ላይ እንዳሉ እንደው ጎላ ብለው የሚታየውን ብትገልጽልን።
ለምሳሌ በመቀለ ዩኒቨርሲቲ በኢንጂነሪንግ የአራተኛ አመት ተማሪ አለን። ደብረ ታቦር ደግሞ በሜዲካል ስኩል የአካል ጉዳተኛ የሆነች ልጅ በጣም ጎበዝ ልጅ እንደውም በዊልቸር ምትሄድ ልጅ እሷም አለችን። ሌላ
እናንተ ጋር ነው ያደገችው?
አይ ትልቅ ሆነች በኋላ ነው የመጣችው ወደ ድርጅቱ፣ ግን እኛንን የምናስተምራት አሁን። ሌላ አንዲት ልጅ ከአክስቷ ጋር ትኖር የነበረች ልጅ በእኛ ድርጅት ስፖንሰርሽፕ አግኝታ ስትሪት ኤ በማምጣት በአማራ ክልል ጎበዝ ከሚባሉ ተማሪዎች አንዷ ሆና አሁን ዩኒቨርሲቲ ውስጥም በሜዲካል ነው የምታጠናው። እዛም ቢሆን የመጀመሪያ አቀዳሚ ተማሪ ሆና ሁልጊዜ በኖት እናገኛለን። እና እሷ ከጨረሰች በኋላ ሜዲካል የመረጠችበት ምክንያትም ተመልሳ መታው ግሬስን ማገልገል ስለምትፈልግ ነው። እና በሌላም በኮምፒውተር ቴክኖሎጂ የተማሩ በጣም ብዙ ተማሪዎች አሉ።
የግሬስ ማዕከል መስራቾችን ወይዘሮ ምህረትንና አቶ ሰፊ ነው እናመሰግናለን። ቀሪውን ውይይት በሚቀጥለው ሳምንት እናቀርባለን። አሁን አንድ የፕሮግራም ማስታወቂያ አለን።
ለጥያቄው መልስ አነጋጋሪ በሆኑ ሰሞነኛ የኢትዮጵያ ጉዳዮች ላይ ጥያቄውን እንዲልኩ ይጋብዛል። ርዕሶቹ የሰሞኑ ንቅዘት ወይም ሙስና፣ የቀረጥ አሰባሰብ የሚሉ ይሆናሉ። በእነዚህ ዙሪያ ጥያቄዎች ካሏችሁ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ጥያቄዎቻችሁን እስከ ነገ ማለዳ ባለው ጊዜ ላኩልን፣ አለበለዚያም የስልክ ቁጥራችሁን አሳውቁን። ለጥያቄዎቻችሁ ሙያዊ መልስ የሚሰጡን የኢትዮጵያ ንግድ ምክር ቤት ፕሬዚደንት የነበሩት የፓን አፍሪካ ንግድ ምክር ቤት ዋና ዳይሬክተርና የኢኒሽቲቭ አፍሪካ መስራች አቶ ክቡር ገና ናቸው። ለጥያቄዎ መልስ
ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቴክኒሻኑ ከርቲስ ባይነም፣ ፕሮዲውሰሩ ንጉሱ ታምሬ፣ እንዲሁም አስተናጋጆቻችሁ ሰሎሞን አባተና
ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።